ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ግንቦት 24 2014 ዓ.ም ምሽት ዝግጅታችን ጀመረ። በኢትዮጵያ ውስጥ የታሰሩ ጋዜጠኞች ያለምንም ቅድመ ሁኔታ መንግስት እንዲፈታቸው አርቲክል 19 የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ጠይቋል።
የሚዳዋቂ ጋዜጠኞች በእስር ላይ እንዲቆዩ ሆነ በረቅድ ማስር ከእስር እንዲቆዩ አይፈቅድም። ስለዚህ እሱ በዋነኛነት አንድ አሳሳቢ ሆኖ አግኝተነዋል።
የጋዜጠኞችን እስር አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የህግና ፖሊሲ ዳይሬክተር ወይዘሮ ታሪኳ ጌታቸው ለአሜሪካ ድምጽ ከተናገሩት የተቀነጨበውን የሰማችሁት።
በሚዲያ ህጉ እንዲዳኙ ነው የምንፈልገው። ህጉም እንደዛ ነው የተጻፈው። በጣም ኢትዮጵያ በጣም ጥሩ የሆነ የመገናኛ ብዙሃን ህግ አላት።
አሁን ደግሞ የሰማችሁት በጉዳዩ ላይ ያናገርናቸው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዝዳንት ጋዜጠኛ ጥበቡ በለጠ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ይህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ቆንጂት ታዬ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አምባሳደር ማይክ ሃመር የአፍሪካ ቀንድ ልዩ መልእክተኛ ሆነው መሾማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አስታወቁ። የመስሪያ ቤቱ ቃል አቀባይ ቢሮ ባወጣው የብሊንከን የጽሑፍ መግለጫ አምባሳደር ሃመር አሁን እያገለገሉ ያሉትን አምባሳደር ዴቪድ ስታተርፊልድን እንደሚተኩ ተገልጿል። የውጭ ጉዳይ ሚኒስትሩ በመግለጫቸው አምባሳደር ስታተርፊልድ ለተመደቡበት ኃላፊነት ስላዋሉት ልምድና ስላሳዩት ቁርጠኝነት አመስግነው አምባሳደር ሃመርም አፍሪካ ቀንድ ውስጥ ለምናደርገው ጥረት የሚሰጡትን ጉልበትና ራዕይም በጉጉት እጠባበቃለሁ ብለዋል። የሃመር መሾም ዩናይትድ ስቴትስ በአካባቢው እያደረገች ያለችውን ዲፕሎማሲያዊ ጥረት መጠናከር መንግስታቸው ያለውን ቁርጠኝነት እንደሚያሳይ ብሊንከን በመግለጫቸው አመልክተዋል። ከሁሉም በላይ ኢትዮጵያ ውስጥ ወደ ሰላም የሚወስደውን ሁሉን አካታች የሆነ የፖለቲካ ሂደት የጋራ ደህንነትና የመላ ኢትዮጵያውያንን ብልጽግናን የሚደግፍ ነው ብለዋል። ብሊንከን አስተዳደራቸው መላ ትኩረቱን ግጭት እንዲቆም፣ ሰብአዊ ድጋፍ ባልተገደበ ሁኔታ እንዲደርስ፣ በሁሉም ወገኖች በተፈጸሙ የሰብአዊ መብቶች ጥሰቶችና ጥቃቶች ላይ ግልጽ ምርመራ እንዲደረግና ለግጭቱ መፍትሄ ለማምጣት ድርድር እንዲካሄድ ያደርጋል ብለዋል የውጭ ጉዳይ ሚኒስትሩ። በሌላ በኩል የአፍሪካ ህብረት ልዩ ልዑክ ኦሌሴንጎ ኦባሳንጆ መቀሌ ላይ ከዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው መወያየታቸውን የህወሓት ቃል አቀባይ ጌታቸው ረዳ ትናንት ባወጡት ትዊት አመልክተዋል። የሱዳን ወታደራዊ ባለስልጣናት ባለፈው ጥቅምት የተካሄደውን መፈንቅለ መንግስት ተከትሎ የታወጀው አስቸኳይ ጊዜ አዋጅ መነሳቱን ባስታወቁ ማግስት በርካታ የፖለቲካ እስረኞችን መልቀቃቸው ተነግሯል። የማህበራዊ አንቂ ቡድኖች የአስቸኳይ ጊዜ ጠበቆች ኮሚቴ ወታደራዊ መንግስቱን በመቃወም ከተነሳው አመጽ ጋር በተያያዘ በፖርት ሱዳን የታሰሩ 24 የማህበራዊ አንቂ ቡድን አባላት እንዲሁም ሌሎች 39 የሚሆኑት ከካርቱም አካባቢ መለቀቃቸውን አስታውቀዋል። የሱዳን ወታደራዊ መሪ ጀነራል አብዱልፈታ አልቡርሃን ባለፈው እሁድ የአስቸኳይ ጊዜ አዋጅ መነሳቱን ማስታወቃቸው በአገሪቱ መነጋገር እንዲኖር እንዲበረታታ መሆኑን ተነግሯል። ይሁን እንጂ ብዙ ሱዳናውያን አክቲቪስቶች እርምጃው የተጨበጠ ለውጥ ስለማምጣቱና ወታደራዊ መንግስት ስልጣንን ወደ ሲቪል አስተዳደር ስለሚያሸጋግርበት ሁኔታ ጥርጣሬ አላቸው። ከዳርፉር የሰብአዊ መብት ተሟጋች የሆኑት መሐመድ ኡስማን እንዲህ ይላሉ።
It will never make any change because ይህ በፍጹም ምንም ለውጥ አያመጣም። በፍጹም የጸጥታው ኃይሉ አሁንም ሙሉ ስልጣን እንደያዘ ነው። ትግሉን እንደፈለገው ነው የሚያደርገው። ምንም ተጠያቂነት የለውም። ሰዎችን በዘፈቀደ እያሳደደ ማሰር የሚችል ነው። ስለዚህ ይህ አስቸኳይ ጊዜ አዋጅ መነሳቱ ምንም ለውጥ አያመጣም።
ይህም ሆኖ በዳርፉር አሁንም የአስቸኳይ ጊዜ አዋጅ አለመነሳቱን መሐመድ ይናገራሉ።
For me as a human rights defender, we have the experience of 30
እንደ ሰብአዊ መብት ተሟጋችነቴ እኔ ከዳርፉር ነኝ። በ30 አመታት የቆየ የአስቸኳይ ጊዜ አዋጅ አለ። አሁንም ድረስ ያለ እስካሁን አልተነሳም።
የሰብአዊ መብት ተሟጋች የሆኑት መሐመድ ኡስማን ሳሌህ ይህንንም ቢሆን ወታደራዊ መንግስቱ አስቸኳይ ጊዜውን በፍቃዱ ያነሳው አይመስለኝም። ይልቁንም በሺዎች የሚቆጠሩ ሱዳናውያን የፖለቲካ ለውጥ እንዲመጣ በመጠየቅ በየአደባባዩ የሚያሰሙት ተቃውሞ እየቀጠለ በመምጣቱ በተፈጠረ ግፊት ነው ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በኮንጎ ዲሞክራቲክ ሪፐብሊክ ሰሜናዊ ምስራቅ ግዛት ባለፈው እሁድ ለተገደሉት 15 ሰዎች እስላማዊ መንግስት ኃላፊነቱን የሚወስድ መሆኑን ዛሬ ማክሰኞ ባወጣው መግለጫ አስታውቋል። የተባበሩት የዲሞክራሲ ኃይሎች ወይም ኢዲኤፍ ተብሎ ራሱን የሚጠራው ድርጅት እንደ አውሮፓ አቆጣጠር ከ2019 ዓመተ ምህረት ጀምሮ ራሱን ከእስላማዊ ድርጅቱ ጋር ማቆራኘቱ ሲነገር፣ እንደ አውሮፓ አቆጣጠር ከ1990 ጀምሮ በእስላማዊ ዜጎች ላይ በርካታ ጥቃቶችን ማድረሱ ተመልክቷል። እስላማዊ ቡድኑ አባሎቹ ባደረሱት ጥቃት ወደ 20 የሚጠጉ ክርስቲያኖች መገደላቸውን፣ 6 ተሽከርካሪዎችንም ማቃጠላቸውን አስታውቋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ትናንት ባስተላለፈው ውሳኔ ትላልቆቹ የማህበራዊ ሚዲያ ድርጅቶች በሚያስተላልፏቸው ይዘቶች ላይ ቅድመ ምርመራ ወይም ሳንሱር እንዳያደርጉና አንዳንዶቹንም መልእክቶችን በማየት ማገድ እንዳይችሉ የሚከለክለውን የቴክሳስ ሕግ ውድቅ ማድረጉ ተመለከተ። የጠቅላይ ፍርድ ቤቱ ውሳኔ 2 ትላልቅ የቴክኖሎጂ ኢንዱስትሪ ቡድኖች በሪፐብሊካኑ የተደገፈው ውሳኔ የማህበራዊ ሚዲያውን መድረክ ጨርሶ ሊታሰብ የማይችለው ክፉ ነገር ሁሉ ማስተላለፊያ ሊያደርጉት ይችላሉ በሚል ካቀረቡት መከራከሪያ ጋር የተስማማ ሆኖ መገኘቱም ተመልክቷል። እገዳው ውድቅ እንዲደረግላቸው ጥያቄ ያቀረቡ ኔት ቾይስ እና ፌስቡክ፣ ትዊተር እና ዩቲዩብ የመሳሰሉትን በአባልነት ያቀፈው የኮምፒውተር እና ግንኙነት ኢንዱስትሪ ማህበራት ናቸው። ጥያቄያቸው 5-4 በሆነው የጠቅላይ ፍርድ ቤቱ ዳኞች ውሳኔ ተቀባይነት ማግኘቱ ተገልጿል። የቴክኖሎጂ ድርጅቶቹ ክስ የመሰረቱት በራሳቸው መድረክ ላይ የሚሰጡትን ኤዲቶሪያል ውሳኔ ጨምሮ ህገ መንግስታዊ የሆነውን የድርጅቶቹን ሐሳብን በነጻነት የመግለጽ መብት የሚገፍ ነው በሚል እገዳውን በመቃወም እንደሆነም ተመልክቷል። በጠቅላይ ፍርድ ቤቱ ውድቅ የተደረገው ህግ በቴክሳስ ለግዛት ህግ አውጪ የሪፐብሊካን አባላት ይወጣ ሲሆን በግዛቲቱ አገረ ገዥም የተፈረመበት እንደነበር ተገልጿል። በዩቫልዲ ቴክሳስ በቅርቡ የተፈጸመውን የጅምላ ግድያ ተከትሎ የአሜሪካው ፕሬዝዳንት ጆ ባይደን የመሳሪያ ጅምላ ጥቃትን በተመለከተ ከኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን የምክር እርዳታ ጠይቀዋል። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ዋሽንግተንን በመጎብኘት ላይ ይገኛሉ። በቪኦኤ የተጠናቀረውን የዚህ አጭር ዘገባ ዝርዝር እንግዱ ወልዴ ያቀርበዋል።
የ19 ታዳጊ ልጆችና የሁለት ታዋቂዎችን ነፍስ ከነጠቀው ባለፈው ማክሰኞ በዩቫልዲ ቴክሳስ የተፈጸመውን የጅምላ ግድያ ተከትሎ ነው ፕሬዝዳንት ጆ ባይደን አሜሪካንን በመጎብኘት ላይ ከሚገኙት የኒውዚላንድ ጠቅላይ ሚኒስትር ምክር የጠየቁት። ኒውዚላንድም ክራይስትቸርች ተብሎ በሚጠራው ከተማ ከ3 ዓመት በፊት የተፈጸመውን የጅምላ ግድያን ጨምሮ ተመሳሳይ ጥቃትን ያስተናገደች ሀገር ነች። ዋይት ሃውስ የመሳሪያ ቁጥጥርን በተመለከተ ለሚያነሳው ጥያቄ ከኒውዚላንድ አንጻር ትልቅ ጋሬጣ እንደሚገጥመው ያምናል። ጆ ባይደን ኦቫል ኦፊስ ተብሎ በሚጠራው ቢሮአቸው ከጠቅላይ ሚኒስትር አርደን ጋር ባደረጉት ውይይት በ2019 በኒውዚላንድ ክራይስትቸርች ከተማ ውስጥ የተፈጸመውን የእስልምና እምነት ተከታዮችን ኢላማ ያደረገውንና የ51 ሰዎችን ሕይወት የቀጠፈውን የጅምላ ግድያ አውስተዋል።
You understand that your leadership has taken on a critical role on this global stage. It really has.
እንደሚረዱት አሁን ባለው የዓለም ሁኔታ የርሶ አመራር ወሳኝ ድርሻ ይዟል። የአየር ንብረትን በበይነ መረብ የሚገኙ የጽንፍ አክራሪ ንግግሮችን በተመለከተ ከርሶ ጋር መስራት ፈልጋለሁ።
ጠቅላይ ሚኒስትር አርደን በበኩላቸው በቴክሳስና በቅርቡም በባፈሎ ኒውዮርክ ስለተፈጸሙት ጥቃቶች ሐዘናቸውን ገልጸው የጅምላ ግድያን በተመለከተ ሁለቱ አገሮች የምክክር ልውውጥ ቢያደርጉ መልካም እንደሚሆን ተናግረዋል። ሽብርተኝነትን መዋጋት በተመለከተም ኒውዚላንድ ከአሜሪካ ጋር በትብብር መስራት እንደምትፈልግ ተናግረዋል።
Our experience demonstrated our need for gun reform, but it also demonstrated what I think is an international issue.
ልምዳችን የሚያሳየው የመሳሪያ ቁጥጥር እንደሚያስፈልገን ነው። በበየነ መረብ የሚታየው አክራሪነትና ሽብር ዓለም አቀፋዊ ችግር ሆኗል። በእነዚህ ጉዳዮች ላይ በትብብር እንደምንሰራ ይታየኛል። አሜሪካ በፕሬዝዳንቷ ጆ ባይደን መሪነት የክራይስት ቸርች ተግባራዊ ጥሪ ምላሽ በበየነ መረብ የተባለውን ንቅናቄ ተቀላቅላለች።
ባለፈው እሁድ ባይደን ዩቫልዲን የጎበኙ ሲሆን ክስተቱ ሰቅጣጭና መከላከል የሚቻል እንደነበር ተናግረዋል። መሳሪያን የመያዝ መብት በሕገ መንግስቱ የተቀመጠ ጉዳይ ስለሆነ በተወካዮች ምክር ቤት ሕጉን ለመቀየር የሚደረግ ጥረት ትልቅ ፈተና ይገጥመዋል ሲል ሪፖርቱ አጠቃሏል።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አራተኛ ወሩን ያስቆጠረውን የሩሲያ ወረራ በመመከት ላይ የምትገኘው ዩክሬንን ለማገዝ የላቁ ተጨማሪ የሮኬት መሳሪያዎችንና ጥይቶችን ለመስጠት መወሰናቸውን ትናንት ማክሰኞ ተናገሩ። ባይደን ኒውዮርክ ታይምስ ጋዜጣ ላይ ባሰፈሩት ያስተያየት ጽሑፋቸው ዩናይትድ ስቴትስ ዩክሬንን ከሩሲያ ጋር በመታደርገው ጉዳይ ያላትን አቋም እንድታጠናክር መሳሪያና ጥይቶችን የረዳች ሲሆን በሂደትም ከሩሲያ ጋር ለምታደርገው የሰላም ድርድር ድጋፏን ትሰጣለች ብለዋል። የላቁ መሳሪያዎቹን የመላኩ ሳኔ የተገለጸው ቀደም ሲል በባይደን አስተዳደር ማንገራገር መኖሩ ከታየ በኋላ ነበር። ባይደን ባለፈው ሰኞ በሰጡት መግለጫ ሩሲያ ድረስ ዘልቀው ሩሲያን ሊመቱ የሚችሉ ሮኬቶችን የመስጠት ፍላጎት እንደሌላቸው ገልጸው ነበር። የዩናይትድ ስቴትስ የንግድ ሚኒስትር ጌና ሬሞንድ የባይደን አስተዳደር በጥቁር መዝገብ በያዛቸው ድርጅቶች ዝርዝር ውስጥ አዳዲስ የቻይና ኩባንያዎችን ለመጨመር ማሰቡን አስታወቁ። ሚኒስትሯ ትናንት በሰጡት መግለጫ እንደገለጹት የዩናይትድ ስቴትስ በቻይና መንግስት ድጋፍ የተጣሉ ማዕቀቦችን መተላለፍ የሚፈልጉ ድርጅቶችን በመከታተል እየመረመረች መሆኑን አስታውቀዋል። ቻይና ውስጥ የሚገኙና በመጥፎ ምግባራቸው በጥቁር መዝገብ ውስጥ የተካተቱ ድርጅቶች የተጣለባቸውን ማዕቀብ ለመተላለፍ አዳዲስ ስያሜዎችን ይዘው እንደሚመጡም ተመልክተዋል። የቀድሞው ፕሬዝዳንት ትራምፕ አስተዳደር እንደ አውሮፓ አቆጣጠር የቴክኖሎጂ ድርጅት የሆነውን ሁዋዌን ጨምሮ በበርካታ የቻይና ንግድ ድርጅቶች ላይ ማዕቀብ መጣሉ ይታወሳል። የባይደን አስተዳደርም ያንኑ ፖሊሲ የገፋበት ሲሆን ባለፈው ህዳር ሌሎች ድርጅቶችን በጥቁር መዝገብ ውስጥ ማካተቱን አስታውቋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ተስፋን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት ግንቦት 24 2014 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
የኢትዮጵያ ትምህርት ቤት ነው። ለኢትዮጵያኖች ለሆነ ኢትዮጵያንም ትምህርት ቤት እንጠብቃለን። ግን ዝም ብለው የኛ አስተማሪ ክፍል ውስጥ ሆኖ ፊዚክስን ፎርሙላ አይሰጥም። ፊዚክስን ይስ ፎርሙላ ይሰጣል። ግን ልጆቻችን ፊዚክስን ፎርሙላ ብቻ ሜሞራይዝ አድርጉም። ግራቪቲ ኤክስፐሪመንት፣ ቬሎሲቲ ኤክስፐሪመንት፣ የሂስትሪ ፕሮጀክት ሲማሩ ደግሞ ፋክቶችን ብቻ ሜሞራይዝ አይደለም ያደርጉት።
ከ25 ዓመታት የስደት ኑሮ በኋላ ወደ ኢትዮጵያ ተመልሳ የኢትዮጵያ ትምህርት ተነሳሽነት በሚል ባቋቋመችው ድርጅት አማካኝነት የኢትዮጵያን ትምህርት ጥራት ለማሻሻል እየተንቀሳቀሰች ያለችውን ርብቃ ጌታቸው ኃይሌን ነው የሰማችሁት። ርብቃ የምሽቱ እንግዳችን ናት። በሁለተኛው አጋማሽ ዝግጅታችን ትመለሳለች። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ወደ ቀዳሚ የአብይ ርዕስ ዘገባችን እንለፍ። ኢትዮጵያ ውስጥ የታሰሩ ጋዜጠኞችን መንግስት ያለምንም ቅድመ ሁኔታ እንዲፈታ አርቲክል 19 የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ጠይቋል። ድርጅቱ ባወጣው መግለጫ ኢትዮጵያ ውስጥ መገናኛ ብዙሃንን የማሸማቀቅ ሲል የጠራው አድራጎት እንዲቆም ማሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበርም የሚዲያ ባለሙያዎች መታሰር ከሚዲያ ህጉ ጋር የሚቃረን መሆኑን በመግለጽ ወቀሳ አሰምተዋል። ኢሰመኮ የታሰሩትን እየጎበኘ መሆኑንና ከሚመለከታቸው ጋር እየተነጋገረ መሆኑንም የኮሚሽኑ የህግና ፖሊሲ ዳይሬክተር ወይዘሮ ታሪኳ ጌታቸው ለአሜሪካ ድምጽ ገልጸዋል። ከመንግስት ምላሽ ለማግኘት ያደረግነው ጥረት ባይሳካም ድርጊቱ ህግ የማስከበር እንቅስቃሴ አካል እንደሆነ በቅርቡ ገልጾ ነበር። ኬኔዲ አባተ ዝርዝራለሁ።
በተባበሩት መንግስታት ድርጅት በኢትዮጵያ አቆጣጠር በ1941 ዓመተ ምህረት በጸደቀውና ኢትዮጵያም የህጎቿ አካል ባደረገችው የሰብአዊ መብቶች ሁለንተናዊ ስምምነት ላይ የሰፈረውንና አመለካከትንና ሐሳብን ያላንዳሽ ጣልቃ ገብነት በነጻነት የመያዝ እንዲሁም የማስተላለፍ መብትን በያዘው አንቀጽ 19 ስም የሚንቀሳቀሰው ቡድን ከትናንት በስቲያ ባወጣው መግለጫ ኢትዮጵያ ውስጥ ቢያንስ 16 ጋዜጠኞች መታሰራቸው እንደሚያሳስበው አስታውቋል። ታስረዋል ያላቸውን አብዛኞቹን ጋዜጠኞችና የዩቲዩብ ሚዲያ አዘጋጆች በስም የዘረዘረው አንቀጽ 19 መንግስት ጋዜጠኞቹን በአስቸኳይ መልቀቅና ሐሳብን በነጻነት የመግለጽ መብት ሙሉ በሙሉ መጠበቁን ማረጋገጥ አለበት ብሏል። የድርጅቱ የምስራቅ አፍሪካ ቀጣና ዳይሬክተር ሙጋምቢኪ አይ መንግስት ኢትዮጵያ ውስጥ ያሉ ግጭቶችን ሚዲያውን ለማሸማቀቅ ጉዳይ መጠቀም የለበትም ማለታቸውንም መግለጫው አመልክቷል። መግለጫው አክሎም የሰሞኑ እስራት በመገናኛ ብዙሃን ላይ እየተፈጸመ ያለ የማስፈራሪያና ወከባ አካል ነው ብሏል። የሚዲያ ባለሙያዎችን መታሰር ህገወጥ ሲል የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽንም ሁሉም የሚዲያ ባለሙያዎች በአስቸኳይ እንዲፈቱ ሲል ሰሞኑን ባወጣው መግለጫ ጠይቋል። አሁን 18 ጋዜጠኞች ታስረው እንደሚገኙ የገለጹት የኮሚሽኑ የህግና የፖሊሲ ዳይሬክተር ታሪኩ አጌታቸው ሁኔታው ከሚዲያ ህጉ ጋር የሚጻረር መሆኑ ኮሚሽኑን ያሳስበዋል ብለዋል።
በአሁኑ ወቅት 18 ጋዜጠኞች በእስር ላይ ይገኛሉ። በተለይ በፌደራላቸው ደረጃ የተያዙት ሁሉም ፍርድ ቤት ቀርበዋል። በሁሉም ላይ ደግሞ ቀጠሮ ተጨማሪ ቀጠሮ የምርመራ ጊዜ ቀጠሮ ተሰጥቷል። የሚዲያ አዋጁ ይህንን አይፈቅድም። የሚዲያ አዋጁ ጋዜጠኞች በእስር ላይ እንዲቆዩ ሆነ በቅድመ ፍርድ እስር እንዲቆዩ አይፈቅድም። ስለዚህ እሱ በዋነኛነት አንድ አሳሳቢ ሆኖ አግኝተነዋል።
ሰሞኑን ፍርድ ቤት የቀረቡ ጋዜጠኞችና ሌሎች የሚዲያ ሰራተኞች ጉዳያቸው በሚዲያ ህጉ መሰረት እንዲታይ በጠበቆቻቸው አማካኝነት መጠየቃቸው የሚታወስ ሲሆን የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበርም ይህንኑ ሐሳብ እንደሚጋራ ፕሬዝደንቱ ጋዜጠኛ ጥበቡ በለጠ ገልጿል። የሚዲያ ባለሙያዎቹ ጉዳያቸውን በውጭ ሆነው መከታተል እንዳለባቸውም ጋዜጠኛ ጥበቡ አሳስቧል።
ሚዲያ ላይ የሚቀርቡ ነገሮች በሚዲያ ህጉ እንዲዳኙ ነው የምንፈልገው። ህጉም እንደዛ ነው የተጻፈው። በጣም ኢትዮጵያ በጣም ጥሩ የሆነ የመገናኛ ብዙሃን ህግ አላት። በጣም ጥሩ የሆነ ከምን ጊዜውም በላይ በጥሩ ሁኔታ ተጽፎ የጸደቀ እና እሱ ባይሸረሸር በጣም ደስ ይለናል። መገናኛ ብዙሃን ምክር ቤትም ስላለ የሚዲያ ሰዎች በሚዲያ ያቀረቡት ነገር ትክክልም ካልሆነ ያ መገናኛ ብዙሃን ምክር ቤት እድሉ ለሱ መሰጠት አለበት። ወደ እሱ ቢመጡ ጉዳዮቹ በጣም ጥሩ ናቸው። የተቋቋሙ ስለዚህ ነው። ከዛ ውጪ እንደምታውቀው ጋዜጠኞች እና ወይም ሚዲያ ላይ በሚተላለፉ ነገሮች የሚያስጠይቅ ከሆነ ያ ያስተላለፏቸው ነገሮች ናቸው የሚያስጠይቁት። ስለዚህ ሚዲያ ላይ የሚሰሩ ሰዎች የሚሸሽጓቸው የሚደብቋቸው ማስረጃዎች የሉም። በቃ አየር ላይ ወጥተዋል ማለት ነው ወይም ታትመዋል ማለት ነው። ስለዚህ ጋዜጠኞች በሚታሰሩበት ጊዜ የጊዜ ቀጠሮ እየተባለ ረጅም ጊዜ እስር ቤት ወይም ማረሚያ ቤት የሚቆዩበት ነገር መኖር አለበት ብዬ አላስብም። ስለዚህ ውጭ ሆነው ክሳቸውን የሚከታተሉበት ሁኔታም መፈጠር ያለበት ይመስለኛል። ማህበራችንም ያምናል።
ሰው የተለያዩ መገናኛ ብዙሃን ዘዴዎችን እየተጠቀመ ሐሳቡን በነጻነት የመግለጽ መብቱን ተግባራዊ ማድረጉ በብዛት እየተስተዋለ መሆኑን የጠቆመው የማህበሩ ፕሬዝዳንት ጋዜጠኛ ጥበቡ በአንጻሩ በሚዲያ ስም የፖለቲካ አጀንዳ የሚያስተጋቡ መኖራቸው ከዘርፉ ተግዳሮት አንዱ መሆኑን አመልክቷል። ሆኖም ችግሮች በሚዲያ ህግና በሚዲያው ምክር ቤት መታየት እንዳለባቸው የገለጸው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዝዳንት ማህበሩ የታሰሩ ጋዜጠኞችን ጉዳይ እየተከታተለ መግለጫ ያወጣ መሆኑን ሁኔታውንና አቋሙንም ለመንግስትና ለሌሎችም አካላት በደብዳቤ ማሳወቁን ተናግሯል።
ማህበራችን መግለጫዎችን አውጥተናል። የጋዜጠኞች ችግር እንደሚያሳስበን ይሄ ልክም እንዳልሆነ ችግርም ካለ ጋይ በሆነ መንገድ እንዲጠየቁ አንዳንዴ ተሰወሩ የሚባሉም ጋዜጠኞች ለቀናት እያየን ስለነበረ ከዛ ውጭም እንደዚሁ ለሚመለከታቸው አካላት ከጠቅላይ ሚኒስትር ጽህፈት ቤት ጭምር ደብዳቤ ያስገብተናል። ከዚህ በኋላም የሚኖረን የተለያዩ ተቋማትን፣ ግለሰቦችን እየሄዱ በማነጋገርም ጭምር አሁን በሀገራችን እየታየ ያለው ችግር የሀገራችንንም ገጽታ ሊያበላሽም ስለሚችል እያበላሽም ስለሆነ ይህን መለስ ብለው የፍትህ አካላት እንዲያዩት የመንግስት ተቋማት እንዲያወጡ፣ የፓርላማ ተመራጮች ሰብአዊ መብት ላይ የሚሰሩ ተቋማት እንዲያወጡ፣ ባለስልጣናት እንዲያወጡ እያደረግን ነው ያለ ነው። አወንታዊ በሆነ መንገድ ጉዳዩን ለመፍታት አንዳንድ ወገኖች ተስፋ የሰጡን ወገኖች አሉ።
በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የታሰሩትን ጋዜጠኞች እየጎበኘና ጉዳያቸውንም በቅርብ እየተከታተለ እንደሚገኝ፣ ከሚመለከታቸው አካላት ጋርም እየተነጋገረ መሆኑን የኮሚሽኑ የሕግና ፖሊሲ ዳይሬክተር ታሪኩ ጌታቸው ገልጸውልናል።
በፌደራል ደረጃ ያሉትን ጋዜጠኞች ለመገብገብ የተላለ ግንኙነቶቻችንን ይፋ ለማድረግ የሚመለከታቸውን አካላት ሁሉ ማናገር ስላለብን ስልጠና ሂደት ላይ ያለ ነገር ነው። በሂደት ይፋ መናገር በተለይ ጋዜጠኛ ተመስገን ደሳለኝ በፍርድ ቤት ያቀረበው አቤቱታ አድምጠናል። ፍርድ ቤቱ በወቅቱ በአፋጣኝ ጋዜጠኛ ያቀረቡት አቤቱታ አፋጣኝ ምላሽ እንዲሰጠው እና ምላሽ ካላገኘም ተመልሶ ወደ ፍርድ ቤት እንዲቀርቡ ማዘዛቸው በጣም አበረታች ሆኖ አግኝተነዋል። ሁሉንም ጋዜጠኞች በፍርድ ላይ ያሉትን ጋዜጠኞችና የሚዲያ አባላት ለመጎብኘት በቅርቡ የክትትል ቡድናችንም የምናሰማባ ይሆናል።
ዩናይትድ ስቴትስ እና ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት CPJM ኢትዮጵያ ውስጥ ያለው የጋዜጠኞችና ሌሎች የሚዲያ ሰራተኞች መታሰር ጉዳይ እንደሚያሳስባቸው መግለጻቸው ቀደም ሲል ተዘግቧል። የመንግስትን ሐሳብና ምላሽ የያዘ ማብራሪያ ለማግኘት ዛሬም ያደረግነው ጥረት አልተሳካም። በፌደራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊሳ አብዲሳ ለመንግስት መገናኛ ብዙሃን ባለፈው ሳምንት በሰጡት ማብራሪያ የሚዲያ ባለሙያዎቹ መታሰር ህግን የማስከበር እርምጃው አካል ነው ብለው ነበር። የመንግስት ኮሙኒኬሽን አገልግሎትም ከሁለት ሳምንታት በፊት ባወጣው መግለጫ አዲስ አበባን ጨምሮ በሁሉም ክልሎች ውስጥ የፌደራልና የክልል የጸጥታ ኃይሎች እየወሰዱት ነው ያለው ህግ የማስከበር እርምጃ ብሔራዊ የጸጥታ ምክር ቤት በወሰነው መሰረት የተፈጸመ እንደሆነ አመልክቶ ነጻነትንና መብትን ከለላ በማድረግ የሚፈጸም የትኛውንም አይነት እኩይ ተግባር መንግስት አይታገስም ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮችና ተመልካቾቻችን የኢትዮጵያ ፌደራል ፖሊስ ማምሻውን ባወጣው ህገወጥ የበይነ መረብ መገናኛ አስመልክቶ የተሰጠ መግለጫ በሚል በፌስቡክ አድራሻው ባወጣው መግለጫ በመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013 መሰረት ምንም አይነት የብሮድካስት ፈቃድ ሳይኖራቸው የህዝቡን ሰላምና ደህንነት የሚያደናግሩ፣ በብሔርና በሃይማኖት ጉዳዮች ላይ ግጭት ቀስቃሽ መረጃ የሚያሰራጩ፣ እንዲሁም በሐሰተኛ ፕሮፓጋንዳ መንግስትና ህዝብን ለመለያየት ሌት ተቀን የሚሰሩ 111 ህገወጥ የበይነ መረብ መገናኛ ብዙሃን መኖራቸውን አረጋግጫለሁ ብሏል። ከነዚህ ውስጥ በጣም ወጣ ያሉትን ለይቶ 10 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ ያጣራባቸው እንደሚገኝም አስታውቋል። እነዚህ ግለሰቦች የተለያዩ ግጭት ቀስቃሽ አጀንዳዎችን በመቅረጽ የሀገሪቱን ሰላምና ደህንነት እንዳይረጋጋ፣ የጥላቻ ንግግር በማሰራጨት በብሔርና በሃይማኖት መካከል ጥርጣሬ እንዲፈጠር ሲያደርጉ የቆዩ ናቸው ሲልም በመግለጫው አመልክቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል የተለያዩ ጥቃቶች በፈጸሙና ግጭቶች በፈጠሩ ወንጀለኞች ባሏቸው ግለሰቦች ላይ መንግስት እርምጃ እንዲወስድና የህግ የበላይነት እንዲያስከብር ግጭት ባለባቸው አካባቢዎች የሚኖሩ የክልሉ ነዋሪዎች ጠየቁ። መንግስት በአሁኑ ሰዓት እየወሰድኩ ነው የሚል እርምጃ አንዳንዶች ወንጀለኛውን ከንጹሃን ያለየ አፈሳና የሰብአዊ መብት ጥሰት የሚፈጸምበት ነው ሲሉ የከሰሱ ሲሆን፣ ሌሎች ደግሞ ፖለቲካዊ ይዘት ያለው የይምሰል ስራ ነው በማለት ኮንነውታል። በወንጀል የጠረጠራቸውን ከ1000 በላይ ሰዎች ማሰሩን ያስታወቀው የክልሉ የጸጥታ ምክር ቤት ሰብሳቢና የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ክልሉን የግጭት ማዕከል እያደረጉ ነው ባሏቸው ቡድኖች ላይ መንግስት የማያዳግም እርምጃ ይወስዳል ሲሉ ሰሞኑን በወላይታ ሶዶ ከተማ በተደረገ ምክክር አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በደቡብ ኦሞ ዞን የደቡብ አሪ ወረዳ ቶልቴ ከተማ ነዋሪ መሆናቸውን የሚናገሩትና ባለፈው መጋቢት ወር ጥቃት ከደረሰባቸው አንዱ መሆናቸውን የገለጡት አቶ በላቸው ነጋሽ መንግስት የህዝብ ንብረት ባወደሙና በሲቪሎች ላይ ጥቃት በፈጸሙ ግለሰቦች ላይ እርምጃ እንዲወስድ ጠይቀዋል። የህግ በላይነት ካልተከበረ በአገሪቱ በሰላም መኖር እንደማይቻል ገልጸው አሁንም ዛቻና ማስፈራሪያዎች እንደሚደርስባቸውም ተናግሯል።
የልዩ ኃይል ካምፕ ቋሚ እኛ አካባቢ ላይ ከሌለ እነሱ እስከሞቱ የሚጠብቁበት ሂደትም አለ። ይወጣሉ ምናምን የሚጋቻለ ይወጣሉ፣ እናንተ ጋር እዚህ ዘላቂ አይቀመጡም የሚል ሲወጡ እንገናኛለን የሚሉ ምናምን ሀሳቦች ስላሉ ስጋት አለ። ሙሉ ለሙሉ እንደዚህ ስጋት ከነች ጋር ነጻነን ብዬ አላስብም።
ለደህንነት ሲባል ስሜ በመገናኛ ብዙሃን እንዳይገለጥ ያሉት የደራሽ ልዩ ወረዳ ነዋሪ መንግስት ህግ ለማስከበር የያዘውን አቋም እንደሚደግፉ ገልጠው፣ ዳሩ ግን ወንጀለኛውን ከንጹሃን ያለየ አፈሳ ይደረጋል፣ የሰብአዊ መብት ጥሰትም ይፈጸማል ሲሉ ቅሬታቸውን ተናግሯል።
በጠመንጃ ከአንገቱ እየመቱ በሰደድ እየመቱ እንግዲህ በሽተኛ ከአልጋ ላይ ነው ሰው ይዘሄዱት አይኔ ነው ሄዳ። ስለዚህ እንደ አይነት ህግ ማስከበር ሲባል ወንጀለኛ ይሄድ ህግ ስር ነው የሚደርሰው። ህግ ደግሞ አስተምሮ አግባብ ቅጣት ሰጥቶ መመከር የሚገባውን መክሮ አንዳንዴ ካደና ስራትም አለ ያለን።
መንግስት የያዘው አቋም ከንግግር ያለፈ በውጤት የተደገፈ መሆን አለበት ሲሉ አስተያየታቸውን ለአሜሪካ ድምጽ ከሰጡት ውስጥ በኮንሶ ዞን የጎማይዳ አካባቢ ነዋሪ የሆኑት አቶ ተስፋዬ ስንታየው አንዱ ናቸው።
ይሄ ትክክል አይደለም፣ ይሄ ትክክል ነው ብሎ መክተለኛ የሚሰጠው ነገር የሚስለለለ እኛውን ተጨንቀን እኮ ነው ወደ እናንተ የምንደውለው። ለምንድን ነው አሁን ይህንን ሁሉ እንደዚህ ሚና እየተጫወተብን ያለው? መንግስት ነው ነው አሁን ዛሬ ኃይለኛ ትኩስ አለ፣ ቃጠለው አለ፣ ብዙ ነገሮች አሉ። በጣም አደገና አደጋ ነው። አሁን ዛሬ ሰው ሞቷል።
በአማሮ ወረዳ የትፋተ ቀበሌ ነዋሪ አቶ ኤርሚያስ ተገኝም በታጠቁ ኃይሎች ይደርሳል የሚሉት ጥቃት ኑሯቸውን እንዳመሰቃቀለባቸው ተናግረው መንግስት ባስቀመጠው አቅጣጫ መሰረት እንዲፈጽምና ገብተንበታል ከሚሉት ችግር ነጻ ያወጣን ስሉም ጠይቀዋል።
የታጠቁ ኃይሎች ያሉት እና ደግሞ ያ የታጠቁ ኃይሎችን እነማን ናቸው ይህን ያስገቡት? ለምንድን ነው ይህን ኃይል የመንግስት ኦፖዚት ሆኖናል ለምንድን ነው ያስገባችሁት? እንዳስገባችሁት አውጡት የሚለውን አቋም መንግስት ይዞ ቢገባ እኮ ቀላል ነው።
የክልሉ የጸጥታው ምክር ቤት ሰብሳቢና የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ክልሉን የግጭት ማዕከል ለማድረግ ይንቀሳቀሳሉ ባሏቸው ኃይሎች ላይ የክልሉ መንግስት እርምጃ እየወሰደ ነው ብሏል። እርምጃው ተጠናክሮ እንደሚቀጥል ያስታወቁት ርዕሰ መስተዳድሩ በክልሉ ያለው የጸጥታ ችግርም በአጭር ጊዜ ውስጥ ይፈታል በማለት ተናግሯል።
በክልላችን ጥያቄ የሌለው ህብረተሰብ የለም። መንጠልጠያው የአደረጃጀት ጉዳይ ስለሆነ በእነዚህ መነገድ መቆም አለበት። ለአንድና ለመጨረሻ ጊዜ እነዚህን አጀንዳዎችን በመያዝ ህዝባችንን ለትርምስ የሚያጋልጡ ኃይሎች ላይ የማያዳግም እርምጃ መውሰድ ያስፈልገናል።
በክልሉ የተለያዩ አካባቢዎች ረጅም ጊዜ ወሰዱ ግጭቶች አሉ ያሉት ርዕሰ መስተዳደሩ ከሚያዛ ወራ ጋማሽ አንስቶ በደራሼ ልዩ ወረዳና አካባቢ በተከሰተው ግጭት የጸጥታ ኃይሎችም ጭምር ዋጋ የከፈሉበት ነው ሲሉ ለመጀመሪያ ጊዜ ተናግሯል። በደራሼ ልዩ ወረዳ አካባቢ በነበረው የጸጥታ ችግር የተጠረጠሩ ከ450 በላይ ግለሰቦች፣ 17 አመራሮችና የጸጥታ አካላት በቁጥጥር ስር መዋላቸውን አረጋግጧል። በደቡብ ኦሞ ዞን በነበረው ግጭትና ጥቃት ደግሞ ከ650 በላይ የሚሆኑ ግለሰቦችና 11 አመራሮች መታሰራቸውን ተናግሯል።
የፖለቲካ አመራሮቻችን ላይ ዘግናኝ በሆነ መንገድ ግድያ ፈጽመው አሁንም እዛ አካባቢ ከመንግስት ቁጥጥር ውጪ እናደርጋለን ብለው የመሸሙ ኃይሎች በምንም መንገድ መንግስት የማይታገስ መሆኑን በዚህ አጋጣሚ መግለጽ እንፈልጋለን።
የደቡብ ክልል የጸጥታ ምክር ቤት በክልሉ የሚስተዋሉ የጸጥታ ችግሮችን በቀጣይ አንድ ወር ጊዜ ውስጥ ለመፍታት አቅጣጫ ማስቀመጡን የክልሉ የሰላምና ጸጥታ ቢሮ ኃላፊ እንዲሁም በምክትሉ ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ አቶ አለማየሁ ባውዲ ለመንግስት መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። በክልሉ በየአካባቢው የሚነሱ መሰረታዊ ያሉትና የጨመረ መጣ ያሏቸው የአደረጃጀት የወሰንና የማንነት ጥያቄዎች ህገ መንግስታዊ አሰራርን በመከተል ይፈታሉ ሲሉ ተናግሯል።
የጸጥታውን ሴክተር የሚመሩ አመራሮች፣ የፖሊስ አባላት በተዛባ መንገድ የህዝብ ጥያቄ ተጣሞ እንዲሄድ በማድረግ ከጽንፈኛ ጋር በመተባበር ከኢመደበኛ ጋር በመተባበር አካባቢዎች ላይ ችግር እንዲፈጠር አስተዋጽኦ አበርክቷል። የሰው ህይወት እንዲያልፍ አድርጓል። ንብረት እንዲወድም አድርጓል። ዜጎች ከቀያቸው እንዲፈናቀሉ ተደርጓል። በተደራጀ መንገድ እርምጃ የሚወሰድ ይሆናል።
በክልሉ ባሉ ግጭቶችና የጸጥታ ችግሮች የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ተገቷል ያሉት የክልሉ ርዕሰ መስተዳድር አቶ ርስቱ በብሔር ስም የሚነግዱና ክልሉን የግጭት ማዕከል ለማድረግ ዓላማ ያነገቡ ባሏቸው ቡድኖች ላይ የተጀመረው የእርምጃ መውሰድ ስራ ተጠናክሮ ይቀጥላል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በድጋሚ እናስታውሳችሁ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ ቀዳሚው መሰናዷችን ኢትዮጵያውያን በአሜሪካ ነው። የጥንታዊ ኢትዮጵያን ታሪክ ያጠኑት ሊቅ ፕሮፌሰር ጌታቸው ኃይሌ ልጅ ርብቃ ጌታቸው ኃይሌ በስደት ለ25 ዓመታት በኖረችበት አሜሪካን ሀገር ህይወትን ለማሸነፍና በህግ ትምህርት ትልቅ ቦታ ለመድረስ የረዳትን ጥራት ያለው ትምህርት ወደ ኢትዮጵያ ለመውሰድ የኢትዮጵያ ትምህርት ተነሳሽነት ተቋም በሚል በዓለም አቀፍ ደረጃውን የጠበቀ ትምህርት መስጠት ጀምራለች። ተቋሙ በደብረ ብርሃን የከፈተው ኃይሌ ማናስ አካዳሚ አዳሪ ትምህርት ቤት 400 የሁለተኛ ደረጃ ተማሪዎችን ከመላው ኢትዮጵያ ተቀብሎ ማስተማር የሚችል አቅም ያለው ሲሆን በአመራርና ማህበረሰብን በመገንባት ብቃት ያላቸው ተማሪዎችን የማፍራት እቅድ አለው። ርብቃ በተለይ በኢትዮጵያ የትምህርት ጥራት ዙሪያ ያደረገች ላለችው እንቅስቃሴ አነጋግሬያታለሁ። ቀጥሎ ይቀርባል።
ርብቃ እንግዲህ አንቺ በልጅነትሽ ነው በፖለቲካ ምክንያት ከቤተሰቦችሽ ጋር ከሀገር በስደት የወጣሽውና ግን ዛሬ እዚህ ለመድረስ ምክንያት የሆነሽ ትምህርት ነው። እስኪ አጠር አድርገሽ ከሀገር ስትወጪ የገጠመሽና በትምህርት የተወጣሽው ያሸነፍሽው ህይወት ምን ይመስላል?
ልክ ነው እንደሱ ነው። አሁን እንዳልሽ ሊሊኛ ከ1975 ላይ ወጣ ነው ገና ደርግ ሲገባ። አባቴ ጌታቸው ኃይሌ እንግዲህ ብዙ ሳያውቀዋል እዛ አዲስ አበባ ዩኒቨርሲቲ ያስተምር ነበረ እና በሱ ስራ የመጣ ነገር ከደርግ ጋር በቃ ረስሊ አድርጎት ፈልገው ነበረ። እሱ ተመተው በሽጉጥ እና እሱና እናቴ በቃ ኦቨርናይት መውጣት ነበረባቸው። እሱ ረዥም ታሪክ ነው ግን አይ ቲንክ ብዙ ሰው ያውቀዋል። ግን ከሱ በኋላ ደግሞ እኔና እህቶቻችን ወደ አሜሪካን ሀገር ሁላችንም መጣን እና ያኔ ያጋጠመን ህይወት ያስቸግር ነበር አይደለ? ግን ኢትዮጵያ ወጥተን ያልጠበቅነው ነገር ሁሉ ግን እንደምንም ያድርገን ያዋጣን እኛ የደረሰን ትምህርት ነው። እሱ ክሊርሊ ይታየኛል አሁን እዛ ገና ፐብሊክ ሃይ ስኩል ሆኜም በተለይ ወደ ኮሌጅ እና ወደ ላ ስኩል ስሄድ በቃ እንደዚህ አይነት ኳሊቲ ለራስሽ እያሰብሽ ሃይ ኳሊቲ የነበረ ትምህርት በተለይ ኮሌጅ በስኮላርሽፕ ነው የተማርኩት ዊሊያምስ። እና አሁን ከላ ስኩል ስወጣ ሎየር ነበርኩ፣ ጠበቃ ነበርኩ። ብዙ ጊዜ ደግሞ ከበስ በኋላ ባለቤቴ ጋር የራሳችን ቢዝነስ ጀመረን ነበረ። እና አንድ በቃ ከዚህ 5-6 ዓመት በፊት አሁን ልጆቼ ደግሞ ወልጃለው እያደጉ ነው። አሁን ለኢትዮጵያ አንድ ነገር ማድረግ ፈልጌ ነበር እና መጣሁና ብዙ ሰው አነጋግሩ በቃ ትምህርት opportunity, problem solving, enterprising mindset የሆነ ትምህርት መሆን አለበት እና ሳስበው እኔም አስተማሪ ባልሆን ይሄ ነው እኔ የደረሰኝ እና ይሄንን ወደ ኢትዮጵያ ማምጣት ፈልጋለሁ እና በስሬት መጣሁ ሀሳቡ እና ሃይ ኳሊቲ የሆነ ትምህርት ለልጆች በተለይ ብዙ ፕሮሚስ ያላቸው ልጆች ማለት ነው ያሉ እዚህ ኢትዮጵያ አይደለ? እና ይሄንን ታለንት ሃርነስ አድርገን ኢትዮጵያ እነሱ ነው ወደ እሱ ነው የፈለጉት።
በትምህርት አሁን በገለጹ መሰረት በትምህርት ነው እንግዲህ እዚህ ሀገር ተወልደው ካደጉት እኩል የመማር የመስራት እና የመኖር እድል የከፈተልሽ። ይሄን እድል ደግሞ ቀደም እንዳልሽው ለሀገሬ ልጆች መስጠት ማሳየት እፈልጋለሁ በሚል ሐሳብ ይመስለኛል የኢትዮጵያ ኤዱኬሽን ኢኒሼቲቭ የተጀመረውና እስኪ ስለ አነሳሱ ስለ አላማው ንገሪኝ። ምን ይመስል ነበር ድርጅቱ ሲመሰረት?
የኛ ፖፑሌሽን እዚህ ኢትዮጵያ ያለው ፖፑሌሽን 110 ሚሊዮን ነው። ሚዲያን ኤጅ አችን 18 ነው ማለት 50 ሚሊዮን ልጆች አሉ ሰዎች አሉ ከ18 and under እና ይሄ እኮ ትልቅ ዴሞግራፊክ አሰት ነው። እና በሃይ ስኩል መጥተን ይሄን አይነት ትምህርት የነሱን ማይንድሴት መለወጥ እንችላለን። እና አዳሪ ትምህርትም የፈለግ ነው ከኢትዮጵያ ሙሉ እንድናመጣ ዴይ ስኩል ከሆነ በቃ እዛ አካባቢ ብቻ ነው አይደለ? አሁን አዳራሽ ሆኖ በቃ እሱም ትልቅ ነገር ነው። ኢትዮጵያ ወደፊት ምናቸው መሪዎች የሀገሩ ችግር እናቀዋለን እና የኛ ልጆች በቃ የደብረ ብርሃን ልጅ እና ከሐዋሳ የኖሩ ልጅ አብረው ይኖራሉ አብረው ይተዋወቃሉ እና እነሱ That's also very important for the leadership community. እንግዲህ
እንዳልሹ የኢትዮጵያን ኤዱኬሽን ኢኒሼቲቭ የመጀመሪያ ፕሮጀክቱ በደብረ ብርሃን የተጀመረው የኃይሌ ማናስ አካዳሚ ነው። በድረገጹ ላይ ገብቼ ለማየት ሞክሬያለሁና ደረጃው ዓለም አቀፍ ደረጃን የተጠበቀ የትምህርት ማዕከል እንደሆነ ዓለም አቀፍ ደረጃ የተጠበቀ የትምህርት ጥራት የሚሰጥበት ተቋም እንደሆነ ያነበብኩትና ከሌሎች ትምህርት ቤቶች በምን ይለያል? ተማሪዎችንስ በምን መስፈርት ነው የምትቀበሉት?
አው እንግዲህ እኔ የሚመስለኝ በሁሉ ነገር ይለያል አይደለ? የኢትዮጵያ ትምህርት ቤት ነው ለኢትዮጵያ ነው ስለሆነ ኢትዮጵያንም ክሪኩለም እንጠብቃለን ግን ዝም ብለው የኛ አስተማሪ ክፍል ውስጥ ሆኖ physics and formula አይሰጥም። Physics and formula ይሰጣል ግን ልጆቻችን physics and formula ብቻ memorize አድርጉም hands on ነው የሚሰሩት እና gravity experiments, velocity experiments. Yeah, history projects in Maru demo, again, factochum bicham memorize adalem yarugot. So, pedagogy betam yilleyal. So, andeno. Hulatanya demo ba adari chintit mohonu, buzu edili satana, gizyalen. Buzu ye leadership opportunity in oronal, community building opportunities in oronal, hin intentionally honen, and naska betoilen. Hence ahulu, ndayeshu website type, but I'm standard in it abaka, but technology demo advance yargo. One-to-one iPad program no. እሱን ያደረግነው ደግሞ የቴክኖሎጂ እንዲጠቀሙበት ደግሞ ወደ ሰስቴይናቢሊቲ ማስተብ አለብን አይደል? ወደፊት የዓለም አንደኛ ችግር ስናየው እንግዲህ ክላይሜት ቼንጅ ነው እንዴት ነው የዓለማችን የምንጠብቀው እና ብዙ ወረቀት የለም እዚህ ግቢ ውስጥ ኢንተርናሽናል የኛ ፋኩልቲ የኢትዮጵያ መምህራን አለም የውጭ ሀገርም አይደል አለን እና እሱን ኢንተንሽናል ያደርገው ቢኮዝ አብሮ ይሰራሉ
ራስን የቻለ መንደር ላይ መሰረታችሁ ማለት ነው ተማሪዎች
ከተማ ይዘናል ደማሁንማ ከንዳልክ ነው ከተማ ሆነዋል እዚህ
እንግዲህ የአዳሪ ትምህርት ቤት በጣም በስፋት የተለመደ አይደለም ኢትዮጵያ ውስጥ በርግጥ ሌሎች አፍሪካ ሀገራት ታንዛኒያ ዩጋንዳ ኬንያ አዳሪ ትምህርት ቤት የተለመደ ነው ለኢትዮጵያ ግን ያን ያክል የተለመደ አይደለምና ወላጆች ተማሪዎች ይሄንን የመቀበሉ ሁኔታ ምን ይመስላል
I think it's so interesting ሁሉ ሰው በጣም ተደስቷል ልጆቹ አስራ እናትና አባት ያገኛሉ በአስተማሪዎች because አስተማሪዎቹ መምህራኖቹ እዚሁ ነው የሚኖሩት እዚሁ ግቢ ውስጥ ይኖራሉ ምግባቸውን ቁርስ ምሳ እራት አብረው ከልጆች ጋር ነው የሚበሉት ማታ ማታ ስታዲ ሆል አሉ ዶርም ውስጥ አሉ ዶርም አድቫይዘርስ ነው ሰው ሁሉ ሰው እነሱን ይጠብቃል ደግሞ ልጆቹ እርስ በርሳቸው ያላቸው ግንኙነት ጓደኝነት በጣም ነው የላይፍ ታይም ግንኙነት ከዚህ ጊዜ ያስፈልጋቸው ብዙ የሊደርሺፕ ኦፖርቹኒቲ አለ ደግሞ እንደሱ ትምህርትን ዲፕ ዳይቭ ለመግባት ይመቻል ኮሚኒቲ ለመስራት በጣም ይመቻል ደግሞ ከአስተማሪና ከአድሚኒስትሬተርስ ጋር የሚያወጡት ሪሌሽንሽፕስ እሱም ለእነሱ ትልቅ ጥቅም ይመስለኛል
እንግዲህ ኃይሌ ማናስ አካዳሚ የኢትዮጵያን ኤዱኬሽን ኢኒሼቲቭ አንዱ ፕሮጀክት ነው ይመስለኛል እና የኢኒሼቲቭ ቀጣይ ጉዞ ምንድን ነው ምን ይመስላል
እንግዲህ ይሄ ትልቅ ፕሮጀክት ነው ገና እንዳልኩት በኮቪድ ጊዜ የተከፈተ በጦርነት ጊዜ የተከፈተ ያኔ የፈለኩት አሁን ይሄንን በመቶ ልጆች ማሟላት እሱን ነው መሰራ አሁን ከዚህ ብዙ ስራ አለበት አዳሪሽ ማስኮ ከተማ መስራት ማለት ነው በምግብ አለ በሁሉ ነገር አለበት እና ይሄ ሁሉ ማየት አለብን so I think በዚህ አመት በዚህ ፎከስ ብናደርግ ይሻለናል ግን ሁሌ እናስባለን እንዴት ነው እዚህ ያደረግነው ስታንዳርድ እዚህ የደረስንበት ማስተማር ስታይል ወደ ሌሎች ሼር የምናደርገው So, but the Tananishu Jemana Community Service Program Alan is in Yalut Gavarioch, Yenasu Judge, Bijot Bayek Anu Yimat Alun Yarasachin Tinish Program Sartanat, Lenyam Lujoch, but Antorno, at the Community Service in the Zin Venasas, La Akarabidamo Relationships with Antorno, Lujochi Takmachari Matalu, English in Yana Science Program, Bayek Anu, as I missed Alu, Yimat Alu, but Antasilado. Ahun Bakurgize Robotics Program Jamalanat, and Grant Jersonal Kandukumbania. Now grantum lenya lijoch yesarutun baka robotics da jemerwal ahun demo ye akababiu 7th and 8th graders lenasu yekaftan planachin weekend yedlenasu demo robotics program yenya lijoch nacho miastamrut gin lenasu turu no yastamu so customer mara maras belen bigabwal lemetasno melibal bizu nebe midarekalle
ርብቃ በጣም ትልቅ ኢኒሼቲቭ ነው ይዘሽ ወደ ኢትዮጵያ ተመለሽ ከ25 አመት በኋላ ግዜሽን ሰጥተሽ ከኛ ጋር ስላሳለፍሽ በጣም ነው እናመሰግነው።
ሊሊ ቴንክ ዩ በጣም አመሰግናለሁ ስለተለ
የአሜሪካ ድምጽ ከዋሽንግተን ዲሲ መተላለፉን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ዲሞክራሲ በተግባር ነው። ሰሞኑን ኤርትራ በሰሜን ኢትዮጵያ በህወሓት ይዞታ ስር በሚገኘው ሽራሮ አካባቢ የከባድ መሳሪያ ድብደባዎችን ማካሄዷና በድብደባው ህይወት መጥፋቱ እንዲሁም ጉዳት መድረሱ ተነግሯል። በተፈጠረው ሁኔታ ላይም ከአስመራ ከመቀሌና ከአዲስ አበባ የተለያዩ መልእክቶችን ያዘሉ ድምጾች ተሰምተዋል። ለመሆኑ ምንድነው የሆነው? አዝማሚያና መዘዙስ ምን ሊሆን ይችላል? መፍትሄስ ይኖረው ይሆን? አሉላ ከበደ የሶስቱንም ወገኖች ሐሳቦች የሚያንሸራሽሩ እንግዶችን አንድ ላይ ጋብዞ አነጋግሯል። ከሁሉም የሚሰሙ ወንጀላዎችን በማስቀደም ሶስቱንም እያስተዋወቀ ወደሚያከሂደው ውይይት እንለፍ።
በሶስቱም ማቅጣጫ የተባሉትን እናንሳና በየበኩላችሁ የምትሰጧቸውን አስተያየቶች እንውሰድ። ከህዋት በኩል ከወጣው በጀምር ከተስፋ መቁረጥ በመነጨ ሙከራቸው ይላል የህዋቱ ቃል አቀባይ አቶ ጌታቸው ረዳ ትዊተር ላይ የሰፈረ ጽሑፍ። ውጥረቱን ለማባባስና ወደ ግጭት ስቦ ለማስገባት ሽራሮን ደብድበዋል ይላል። አራት አዛዦችና ከ300 በላይ የኤርትራ ወታደሮችንም ገድለናል ይላል ጽሑፉ። ከእንግሊዘኛ ወደ አማርኛ በግርድፍ ነው። በኤርትራ በኩል ከዚህ ግጭት ጥቂት ቀናት ቀደም ብሎ የወጣ መግለጫ ለ18 ወራት ለዘለቀው ጦርነት መንስኤ ባለውና ቀድሞውንም ያለመጀመር ይችል የነበር ነው የሚለው የኤርትራ መግለጫ ህወሓት ሆን ብሎ የቀሰቀሰው ያንዳንድ ህወሓትን መልሶ ወደ ስልጣን ለማምጣት ለጎ ኃይሎች ሲል ዩናይትድ ስቴትስን በወነጀለበት በዚያ አስተያየት ከዚህ ሊደርስ ይችላል። ከውድመት በስተቀር ምንም የማያስገኝ ሶስተኛ ዙር ጦርነት በኤርትራና በኢትዮጵያ ላይ ከፍቷል ሲልም ህወሓትን ይወነጅላል። በኢትዮጵያ በኩል ባጭሩ የተባለው በአሸባሪነት የተፈረጀው ህወሓት ኤርትራን እየተነኮሰ ነው፣ አስቀድሞም ትንኮሳው የመጣው ከህወሓት መሆኑንና በግጭቱም ከፍተኛ ጉዳት እንደደረሰበት ይገልጻል። ባለፉት 2 ዓመታት ከተካሄደው ጦርነት የደረሰውም ሆነ በዚህ ሰዓት በሚሊዮኖች ላይ ከፍተኛ ረሃብና መፈናቀል ባለበት ሁኔታ አዲስ ጦርነት ማለት ምን ማለት ነው?
አቶ ዮሐንስ
አመሰግናለሁ። አላ ባለፉት 20 ወራት ለተፈጸሙት ሊፎች ወንጀሎች ዓለም አቀፍ ሚዲያዎችም ዓለም አቀፍ ተቋማት ይችላሉ ታውኑ ለዝርዝር አልገባም ዛላይ አሁንም ግን ህዝባችንን እግር ተወርች ጠጥሮ የያዘ ጉዳይ አለ። አንደኛው ትግራይ አሁንም በሙሉ ከረባ ውስጥ ነው ያለችው። ህዝባችን አሁንም አስፈላጊውን እርዳታ እያገኘ አይደለም ያለው። የትግራይ መሬት አሁንም በተስፋፊዎችና በመሬት ተቀራማቾች እጅ ውስጥ ነው ያለው፣ ከኤርትራን ከአማራን በኩል ማለት ነው። የትግራይ መንግስት ሰላም እንፈልጋለን ብሎ ይዞት ከነበረው የሰሜን ሸዋ አካባቢ በራሱ ፈቃድ እንደተመለሰ እናውቃለን። ከታህሳስ ጀምሮ እስካሁን ድረስ ግልጽ የሆነ ደብዳቤ ለዓለም አቀፍ ተቋማት ተልኮ ለመንግስታት ሰላም እንፈልጋለን ሰላም እናድርግ ተብሎ እስካሁን ለሰላም ዝግጁ የሆነ አካል የለም። ለንግግር ወደ ተነገርን እኛ ያደረግነውን በሚል የኢትዮጵያ መንግስት ማንጠሪያን ትውስ በሚል አስቀመጠ። ከዛ ጊዜ እንኳ በረንጆቹ አቆጣጠር ማርች 24 ቀን የወጣው ማሳሰሪያ ወይም ደግሞ ዲክላሬሽን እስካሁን ድረስ ተፈጣሚ ሊሆን አልቻለም። በየቀኑ የተወሰኑ መኪኖች እየገቡ እርዳታ እየላክን ነው እየተባለ ነው፣ ህዝባችን ደግሞ በረሃብ እየሞት ነው። በዚህ መሀል ላይ የትግራይ መንግስት ግልጽ የሆነ ነገር አስቀመጠ። ህዝባችን አሁንም በረሃብ እየሞተ ነው፣ በመድኃኒት እጦት እየሞተ ነው፣ መሬታችን በወራሪዎች እና በተስፋፊዎች ተይዟል። ስለዚህ ይህንን ነገር የማይቋረጥ ከሆነ እጅና እግራችንን አጣምረን መሞት ስለማንችል መፍትሄ እንፈልጋለን የሚል ማመልከቻ ለተባበሩት መንግስታትም ለአፍሪካ ህብረትም ለሌሎቹም ተላከ ማለት ነው። ከዛን ጊዜ ጀምሮ ያየነው ብዙ ለውጥ የለም። ስለዚህ ዓለም አቀፉ ማህበረሰብም ሌላውን አድማጭ መረዳት ያለበት ነገር ለሰላም ብለን እጃችንን ዘርግተን ከታህሳስ ጀምሮ ከዛ በፊትም ሰላም እያልነበረ ግን ቢያንስ ጊዜ ጀምሮ ጦርነትም አቁመን በራሳችን ጊዜ የጀመርነው የተነኩ ነው ነገር የለም። አሁንም ድረስ ግን እንባችን እንደተዘጋ ነው ያለው። የኤርትራ መንግስት አንስተዋል አሉላ፣ የኢትዮጵያ ሉዓላዊ መሬት በጉልበት ይዞ ቁጭ ብሏል። የኢትዮጵያ መንግስት ይህንን ሊያደርግ እንደማይችል እሙን ነው፣ ምክንያቱም ራሱ ጋር ያስገባው ስለሆነ። ስለዚህ የኢትዮጵያ መንግስት አላደርግም ካለ ትግራይ ህዝብ መሬቱን የማስመለስ ሙሉ መብት ይኖረዋል ማለት ነው። መሬታችንን ልቀቁልን፣ ከመሬታችን ውጡ የሚል መልእክት አስተላለፈ። ያንን መልእክት አለ። ከዛ በተጨማሪ ደግሞ ግን ወደ ህዝችን መተኮስን ጀመረ ማለት ነው። ሰምታችኋል? ለዜናዎች ወደ ሸራሩ እየተኮሰ በአንድ የኋላ አካባቢ ለመግባት ሞከረ ለተባለው የመመለስ ስራ ወይም ደግሞ ራስን የመከላከል ስራ ተሰርተዋል ማለት ነው። በዛ አካባቢ ና የሆነው ይህን ነው። የትግራይ ህዝብ አሁንም ጦርነት አይፈልግም፣ ሰላም እንፈልጋለን ከማንኛውም ህብረተሰብ በላይ። ግን ደግሞ ተዘግተን እንድንሞት ግን ቁጭ ብለን ግን አንፈቅድም። ተዘግተን በረሀብ ከምንሞት እየተዋጋን መሞት ይሻለናል ብሎ ነው የትግራይ ህዝብ የትግራይ መንግስት መግለጫውን ያወጣው። ሁኔታው ይህን ነው የሚመስለዋሉ።
አቶ ዮሐንስ አብርሃ ቀደም ሲል ለበርካታ ዓመታት በዲፕሎማትነት ያገለገሉ አሁን በውጭ ሀገር የትግራይ ክልል መንግስት ቃል አቀባይ ናቸው፣ ከቶሮንቶ ካናዳ። ዶክተር በርሄ ሀብተ ጊዮርጊስ በዩናይት ስቴትስ በዩኒቨርሲቲ መምህርነት ያገለገሉ የኤርትራ ተወላጅ ናቸው። እርሳቸው የሰጡትን ምላሽ ደግሞ እንከታተል።
እንግዲህ አዲስ ጦርነት በአሁኑ ሁኔታ በአሁኑ ጊዜ ማንሳት ወይም ስለ ጦርነት ማውራት እና እንደ ጀብድ ቆጥሮ ስምን ደግሞ ህዝብ ፊት ማቅረቢያ ማድረግ ለእኔ የሚታየ ምንድን ነው? የከሰረ ጨዋታ ነው። የከሰረ ታክቲክ ወይ ስትራቴጂ ጭምር ነው። ምክንያቱም ሌላ ነገር መኖር ነበረበት። በአሁኑ ሰዓት ያ ይህንን ጦርነት አካሄዳለን ያለ የሚዝተው እና የሚፎክረው ቡድን በአሁኑ ሰዓት ለህዝቡ በተለይ በኢትዮጵያ ባለው ሁኔታ በአሁኑ ጊዜ ሁሉም ነገር በሰላም መፍታት የሚቻልበት ሁኔታ የሰላም ተጻራሪ ሆኖ ስለ ጦርነት ብቻ ማውራት እና ከዛም አልፎ ደግሞ ያንቃሉ ኤርትራን መተንኮስ የትኛውን አንበሳ አፍንጫውን ሄደው መነካካት ማለት ነው። እና ጦርነት እንዲኖር የሚፈልግ ካለ የአካል አንድ የተዛባ ነገር አለ ማለት ነው፣ በአላማው፣ በአካሄዱ፣ በሁኔታው። እና እኔ የሚታየ ምንድነው ተመልሰን ሁሉ ነገር እንደገና ማጤንና መመርመር አለብን። የህወሀት አላማ ምንድን ነው? የሰላም ተጻራሪ ሆኖ የሚሄድበት ምክንያት ምንድን ነው? ምንድነው ፍላጎታቸው? ምንድነው የሚፈልጉት? በአሁኑ ጊዜ ከኤርትራ ጋር ለምን ለምተናኮሱት? ከሌላው ጋር ስለምንድን ነው ያ ሁሉ? ከአፋር ጋር፣ ከአማራ ጋር ግራቀብ። እና ይሄ ሰላም ለእነሱ ተጻራሪ ነው ማለት ነው። ለእነሱ መኖር ማለት ሰላም ያለበት ሁኔታ መኖር አይችሉም ማለት ነው። ግን ያ የጦርነት ሂደትንም ሊያሸንፉ አይችሉም። በዛም ድል ሊያደርጉ አይችሉም። ከኤርትራ ጋር እንኳን አሁን ድሮም ተዋግተው አልቻሉም። እና ምን እየፈልጉ ነው የሚለውን ጥያቄ ትንሽ ማጤን ያስፈልገናል ይመስለኛል። አድግ አላማቸው ያው አንድ ነገር ነው። እሱም በተደጋግሞ ተብለዋል። ኦፊሻሊም በአናሊሲስ ተገልጸዋል። በኤርትራኖች በኩል ከአሁን በፊት ሂስቶሪካል የታየ ነገር ነው። ህወሀቶች ለትግራይ ህዝብ የሚመኙለት ኤርትራን በቁጥጥራቸው ስር አስገብተው ቀይ ባህር መግቢያና መውጫ በእነሱ ቁጥጥር ስር አድርገው የድሮ የአክሱም መንግስት ነው ነው የሚሉት አይነት አባባል አለ። በዛ አይነት ነገር መልሰው ኤርትራ በግዛታቸው የኤርትራ ህዝብ የእነሱ ተገዥ አድርገው አዲስ አገር ለመመስረት ነው። ስለ ኢትዮጵያ አይደለም የሚያወሩት። አሁን ያውቃሉ የኢትዮጵያ ህዝብ ባለው ብዛት፣ ባለው ሁኔታ፣ የሀገሩ ስፋት፣ ሁሉ ነገር ሲታይ ሁሉም ተቆጣጥረው ለዘለቀታ መሄድ እንደማይችል ያውቃሉ። እና የእነሱ አላማ ይሄ ነው። ይሄ ደግሞ በጽሁፍም ተገልጸዋል። እኔ አዲስ ነገር አይደለም የምናገረው ያለው። ይሄ ስለሆነ ነው አሁን የምናየው ቢዛር የሆነ ወይ ደግሞ ውጥንቅጡ የወጣ አይነት ጠባይ የምናየው የእነሱ ይሄ ነው። አላማውም ሂደቱም የተዛባ ስለሆነ ነው።
የመጨረሻው ባለ አስተያየት ደግሞ አቶ ግዛው ለገሰ በዩናይት ስቴትስ መንግስት መስሪያ ቤት ለበርካታ ዓመታት በተለያዩ የኃላፊነት ስራዎች ያገለገሉ በኢትዮጵያ የፖለቲካ ጉዳዮች ባላቸው ተሳትፎም ይታወቃሉ።
አሉላ፣ ለድሉ በጣም አመሰግናለሁ። ጦርነት እንኳንስ በድርቅ ለተጎዳ እንኳንስ ያለፉት ሁለት ዓመታት ከባድ በሆነ እርስ በርስ ጦርነት ለተጎዳ ህዝብ፣ ለማንኛውም ህዝብ የማይጠቅም አፍራሽ ተግባር ነው። በእኔ ግምት ጦርነት የሚጀመረው ጥይት ሲተኮስ አይደለም። ጦርነት የሚጀመረው ትርክት በመፍጠር ቅስቀሳ በማድረግ ተዋጊዎች በመሰብሰብ በማደራጀት የቀጠናውን የፖለቲካ ኃይሎች በየቀኑ በተለያዩ ችግሮች የመኖር ያለመኖር ጠላቶች አድርጎ በማቅረብ የሚደረግ ነው። ይሄ ደግሞ በጦር መሪዎች ብቻ ሳይሆን በተለይ በምሁራን በኤሊቱ ሲሆን፣ በባህል፣ በዘፈን፣ በቲያትር ሲሆን ሁ
ሁሉ ነገር የጦርነት ጉሰማ ሲሆን ጦርነት አይቀሬ መሆኑን ያሳያል። የዛሬ 2 አመት ገደማ በሚሄድ ሁሉ ነገር የዛሬ 2 አመት ገደማ ይመስለኛል የትግራይ መንግስት ያወጣውን መግለጫ ብታየው የመጀመሪያው ጦርነት መቼ እንደነበረ የሚታይበት ሁኔታ ነበር። ዛሬም የትግራይ መሪዎች በትግራይ የተለያዩ አካባቢዎች ይሄዱ የሚያደርጓቸው ንግግሮች ስናይ በዳያስፖራ የሚገኙ የትግራይ ምሁራን ሚዲያዎች የሚያደርጓቸውን ቅስቀሳዎች ስናይ ግንቦት 20ን ለማክበር የትግራይ ሚዲያዎች በውጭም በውስጥም ያሉት አከባበሩ ላይ የተደረጉ ንግግሮችን ስናይ በማያሻማ ቁሃን ግንቦት 1983ን እንደግመዋለን የሚሉበትን ሁኔታ ስናይ ቲፒኤልኤፍ ጦርነት ለመክፈት የማቴሪያል የጦር የመሳሰሉ ዝግጅቱን ጨርሶ ደጀኑን አስተባብሮ ክረምቱ እስኪጀምር እየጠበቀ ያለበት ሁኔታ ነው። ያም ሆኖ አይ ቲንክ ኤርትራም ከኢትዮጵያ መንግስት ጦርነት እንዳይነሳ ጦርነት የሚቀርበት መንገድ ካለ ሁሉንም ነገር ማድረግ አለባቸው። ነገር ግን ትልቁ ድርሻ የሚሆነው ትልቁ ተጎጂ የሚሆነው እስካሁን ድረስ የትግራይ ህዝብ ነው። ሪሊያ ቤቱታ ማቅረብ ያለብን ለትግራይ ምሁራን፣ ለትግራይ ዳያስፖራ ነው። ቲፒኤልኤፍ የሚያደርገው ጦርነት ከማንም የበለጠ የሚጎዳው ትግራይ ነው። ስለዚህ የፖለቲካ ልዩነቶችን እንዳሉ ሆነው አሁን ምግብ መግባት ጀምሯል፣ ነዳጅ መግባት ጀምሯል፣ መድኃኒት መግባት ጀምሯል። ስለዚህ በዚህ ላይ ቢልድ አድርገን ወደ መልካም ነገር ብንሄድ ጥሩ ነው እንጂ ጦርነቱ በሚያሳዝን አኳኋን ለቲፒኤልኤፍ ከተተወ የሚቀር አይመስልም።
አድማጮች፣ ጦርነት የመከሰት አዝማሚያ፣ የሰላም እጣና ሌሎች ተያያዥ ርዕሰ ጉዳዮች ላይ ባተኮረ ሰፋ ያለ ክርክር በሳምንቱ መገባደጃ ዝግጅቶቻችን ላይ ይመለሳሉ። ለአሁንም እንግዶቼን አቶ ዮሐንስ አብርሃን፣ አቶ ግዛው ለገሰንና ዶክተር በርሄ ሀብተ ጊዮርጊስን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
የአሜሪካ ድምጽ ራዲዮ የሮብ ምሽት ዝግጅታችን ከዋሽንግተን ዲሲ እንደቀጠለ ነው። በተከታይ ዘገባችን የምናልፈው ደግሞ ወደ አማራ ክልል ይሆናል። የአማራ ክልል ከሶስት ሳምንት በፊት የጀመረውንና የህግ ማስከበር እንቅስቃሴ ብሎ የሰየመውን እርምጃ እንደሚቀጥል ገልጾ ከተለያዩ ወገኖች የሚቀርበውን ትችትና ውንጀላዎች አጣጥሏል። መግለጫውን የሰጡት የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነ ከፋኖ ጋር በተያያዘ የሚሰነዘሩ ትችቶችን መሰረተ ቢስ መሆናቸውን በመግለጽ አሁንም ከፋኖ ጋር እየሰሩ መሆናቸውን ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽንና አንዳንድ ተቃዋሚ ፓርቲዎች ሰሞኑን በተከታታይ ባወጧቸው መግለጫዎች የጅምላ እስር ሲሉ የገለጹትን የክልሉን መንግስት እርምጃ ያወገዙ ሲሆን ዓለም አቀፍ የሰብአዊ መብት ተቋማትም በአማራ ክልልና በሌሎች የኢትዮጵያ አካባቢዎች የታሰሩ ጋዜጠኞች እንዲፈቱ ጠይቀዋል። አስቴር ምስጋናው ተጨማሪ ዘገባ አላት።
የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ ዛሬ በሰጡት መግለጫ በክልሉ የዛሬ 3 ሳምንት የተጀመረው የህግ ማስከበር ሲሉ የገለጹት እርምጃ አሁንም ተጠናክሮ ቀጥሏል ብለዋል።
የገባንበት ህግ ማስከበር ስራ ሁሉም ሰው እንዲረዳ እንፈልገው ተራ የህግ ማስከበር ጉዳይ ሳይሆን ክልላችን ከውጭ ጠላት የመከላከል የዝግጅት አካል እንደተደረገ አንድ የዝግጅት አካል ተደርጎ መወሰድ ያለበት እንደሆነ ማየት ያስፈልጋል። የኤምቻረን እንደ ሀገር ነው ህግ ማስከበር ስራውም እየተሰራ ያለበት። አማራ ክልል ላይ ብቻ የተሰራ አድርጎ አንዳንዱ ሲያወራ ይሰማል። ይሄ ፍላጎት የመንግስት ፍላጎት ብቻ አይደለም፣ የመንግስት ሲደመር የህዝብ ፍላጎት። ስለዚህ ይሄ በቅንጅት ታስቦበት ታልሞበት መንግስት አውቆ ተጠንቅቆ ጊዜ ወስኖ የገባበት መረጃና ማስረጃ ላይ መሰረት ተደርጎ የገባበት ስራ እንደሆነ የመጀመሪያው ጉዳይ በደንብ መደማደም አለበት፣ በደንብ መያዝ አለበት።
አንዳንድ የተቃዋሚ ፓርቲዎችና የመንግስት ተቺዎች በሰጧቸው አስተያየቶችና ባወጧቸው መግለጫዎች በመንግስት እየተወሰደ ያለው እርምጃ ህግን የተከተለ አይደለም በማለት እንዲቆም ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ በአማራ ክልል በርካታ ታሳሪዎች ከመኖሪያ አካባቢያቸውና ከመደበኛ እስር ቦታቸው ውጪ ጭምር መታሰራቸው ያሉበትን እንኳን ቤተሰቦቻቸው ማወቅ አለመቻላቸው ገልጿል። በተለያዩ የሀገሪቱ ክፍሎች ህግና ስርዓትን ለማስከበር መንግስት በህጋዊ መንገድ ሊወስድ የሚችላቸውን እርምጃዎች ኢሰመኮ ቢገነዘብም የዚህ አይነት የሰብአዊ መብቶች መርሆችን ያልተከተሉና የተስፋፋ እስር ተገቢ አይደለም ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል። ትናንት በጋራ መግለጫ የሰጡት የኢትዮጵያ ህዝቦች አብዮታዊ ፓርቲ፣ የመላው ኢትዮጵያ አንድነት ድርጅትና እናት ፓርቲ በበኩላቸው በክልሉ እየተፈጸመ ነው ያሉትና አፈና ሲሉ የገለጹትን እስር አውግዘዋል። በዚህ መግለጫ የመኢአድ ተቀዳሚ ምክትል ፕሬዝዳንት አቶ አብርሃም ጌጡ የሀገር ባለውለታ ብለው የጠሩት ፋኖ በመንግስት እየታሰረ ነው በማለት ወንጅለዋል። ዛሬ መግለጫ የሰጡት የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ግን በዚህ መንገድ የሚቀርቡ ወንጀላዎችንና ትችቶችን አጣጥለው እየተወሰደ ያለው እርምጃ በህገ ወጦች ላይ እንጂ እንደ ፋኖ ያሉ ቡድኖችን ኢላማ ያደረገ አይደለም ብለዋል።
እየታሰሩ ያሉት ለሀገር ውለታ የከፈሉ ፋኖች ናቸው ሚለው ጥያቄ በተመለከተ የጥያቄ ልክ ነው። በሶሻል ሚዲያ ሲራገብ እናያለን። ፋኖ እንቢ ለሀገሬ ብሎ አገሬን ለጠላት አላስደፍርም ብሎ መቆም ማለት ነው። ፋኖነት መዝረፍ ማለት አይደለም። ፋኖነት ጀግንነት ነው። ፋኖነት ህግና ስርዓትን ማክበር ነው። በዚህ ደረጃ ያሉ የታጠቁ ኃይሎች ያልታጠቁ ኃይሎች አሉ፣ ፋኖች አሉ፣ ጀግኖች። እነዚህን አነካ እነዚህን ኃይሎች ማድረግ ካለብን ልናደርግ እንችላለን። መንግስታዊ ቅርጽ በማስያዝ ሂደት ውስጥ ምን እናደርግ ብለን ልንናገር እንችላለን። ከዚህ ውጪ እኛ ብቃት ባለው መረጃ ተመስርተን የሚመለከታቸው አካላት ተጠንቶ ኢንቮልቭ ተደርጎ ነው። በግብታዊነት አልተገባበትም። ፋኖን የማሰር ፍላጎት የለም። ነገር ግን በፋኖ ስም የሚነግዱ ሰዎች ብዙ ናቸው። ከያዙት ውስጥ በአብዛኛው የተያዙት የመንግስት አካላት ናቸው፣ የመንግስት የጸጥታ አካላት ናቸው። ሰው ያጠፋ ሁሉ የትኛውም ሰው ከለር አይወስነውም፣ ቋንቋ አይገድበውም፣ እምነት አይገድበውም። ፋኖ ምናምን አደረጃጀት ወይም ሚኒሻ፣ ልዩ ኃይል፣ መከላከያ ብለን አንገድበውም። በአጠቃላይ እንዲህ አይነት ስህተት ውስጥ ከተገኘ ከሁሉም ማህበረሰብ ክፍል ይጠየቃል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ በሀገሪቱ እየተካሄደ ያለው እስር የሰብአዊ መብት መርሆች የሚቃረንና ህጋዊ አካሄድን የተከተለ አይደለም ብሏል። የአማራ ክልል መንግስት ቃል አቀባይ በዚህ ጉዳይ ላይ በተለይ ህጋዊ አካሄዱንና የታሳሪዎችን መብት በተመለከተ ተጠይቀው ተከታዩም ብለዋል።
ለህግ በማቅረብ ሂደት ውስጥ ችግሮች ሊኖሩ ይችላሉ። አንደኛ ይሄ ከመደበኛው በተለየ ሁኔታ እየተሰራ ያለ የህግ ማስከበር ሂደት ነው። ሁለተኛ የታጠቀና አንዳንዱም ሸፍቶ ጫቃ የተቀመጠ ስለሆነ በ24 ሰዓት ውስጥ ለህግ ላይቀርብ ይችላል። ከመደበኛ ወጣ ያለ ስለሆነ ይሄንን ቶለሬት ማድረግ ግድ ነው ማለት ግድ ነው። ሌላ ትርጓሜ የህግ ምናምን እየተባለ እንትኑን መልክ ማስቀየር አይቻልም። ሊቆይ ይችላል እስኪጣራ ምን እስከሚል አገርን ለአደጋ እየጣለ ስለሆነ የገባንበት ማለት በተለየ ሁኔታ የተግባራችን አንዱ አካል ነው። በፍጥነት በህጉ መሰረት ሰው ወደ ፍርድ ቤት እንዲቀርብ ለማድረግ አለልለ አቅሙን ሁሉ የህግ አካላት የፍትህ አካላት ይህንን ስራ እንዲሰሩ አቅጣጫ ተቀምጦ እየተሰራ ነው ያለው።
ይህ በእንዲህ እንዳለ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ከሰሞኑ ባወጣው መግለጫ የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችንና የመገናኛ ብዙሃን ባለሙያዎችን በሙሉ እንዲለቁ መጠየቁ አይዘነጋም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ይደመጣል። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ ወይም በየሳምንቱ በሚቀርቡ በተለያዩ መሰናዶቻችን ላይ ቢቀርቡ የምትሏቸው ርዕሰ ጉዳዮችን ጥቆማ መስጠት ከፈለጋችሁ በምን ታገኙናላችሁ? ተከታዩ ማስታወቂያ ምላሽ አለው።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። በቅንብር አብራን ካመሸችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት ከተለያዩ ቦታዎች አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በድጋሚ ለማስታወስ በዝግጅቶቻችን ላይ አስተያየት ወይም ጥቆማ መስጠት ከፈለጋችሁ በፌስቡክ @voaamharic እንዲሁም በትዊተር #voaamharic በማለት ልታገኙ ትችላላችሁ። የዋትስአፕ ቁጥራችን 202-251-3505 ነው። በድምጽ ቀርጻችሁ መልእክቶቻችሁን አስቀምጡልን። የዛሬውን መሰናዶ በዚህ አጠናቀቅን። ሰላም፣ ደህና እደሩ።